ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
We discussed a wide range of issues, particularly the initiatives that our President Trump is taking as far as looking at
በተለያዩ ጉዳዮች ላይ ከውጭ ጉዳይ ሚኒስትሩ ጋር ተወያይተናል። በተለይም ፕሬዝዳንታችን ዶናልድ ትራምፕ ለኢትዮጵያ ብቻ ሳይሆን በአጠቃላይ ለአፍሪካ ቁልፍ አጋር የምትሆንበትን ሁኔታ ከመመልከት አንጻር የደረሱበትን ሐሳብና ያላቸውን እቅድ በተመለከተ
በአሁኑ ወቅት በአፍሪካ ቀንድ በስራ ጉብኝት ላይ የሚገኙት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ዶናልድ ያማሞቶ ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት በመባል የሚጠራው የእዝ መምሪያ ላለፉት ሁለት ወራት በቁጥጥር ስር አውሏቸው የቆዩት የመቱ ከተማ ፖሊስ አዛዥና ሌሎች 9 ወጣቶች ታስረው የሚገኙበትን የዞኑን ፖሊስ መምሪያ ከሰሱ። የዚህንም ዝርዝር ይዘናል። በዜና መጽሔት ክፍለ ጊዜ እንመለስበታለን።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ጥንብሮችን ይዘን ከዛሬ አርብ ሚያዝያ 19 2010 ዓ.ም ስርጭታችን ጋር አስተናጋጆች እኔ ሰለሞን ክፍሌና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ሊናስ ሪምኮስ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ነው።
በሁለቱ ኮሪያዎች መካከል የሚካሄደው ታሪካዊ የመሪዎች ጉባኤ ዛሬ ጠዋት የሰሜን ኮሪያው መሪ ኪም ጆንግ ኡን ሁለቱን አገሮች ላለፉት 60 ዓመታት ከፍሎ የቆየውንና ከወታደራዊ እንቅስቃሴ ነጻ የሆነውን መስመር በማለፍ ተጀምሯል። በመጨረሻም ሁለቱ የሰሜኑ ኮሚኒስትና የደቡቡ ዲሞክራሲያዊ ኮሪያ መሪዎች አካባቢውን ከኑክሌር ነጻ ለማድረግና ለሰላም እንደሚሰሩ ቃል ከመግባታቸው በፊት ተቃቅፈው ተጨባብጠዋል። የጋራ ግባችን የኮሪያን ባህረ ገብ አካባቢ ከኑክሌር ጦር መሳሪያ ነጻ ማድረግ መሆኑን ሊቀመንበር ኪም ጆንግ ኡን እና እኔ አረጋግጠናል ሲሉ የደቡብ ኮሪያው ፕሬዝደንት ሙን ጃይን በፖንጃሞ ስነ ስርዓት ወቅት ተናግረዋል። ማይክል ብራውን ያደረሰን ዘገባ አለ፣ አዳነች ፍሳዬ ታቀርበዋለች።
ሁለቱ መሪዎች የዛሬው ጉባኤያቸው ሲያበቃ የስምምነት ፊርማ ስነ ስርዓት ካደረጉ በኋላ ተቃቅፈዋል። ከስነ ስርዓቱ በኋላ ሁለቱ መሪዎች ለሚዲያ በሰጡት መግለጫ ሁለቱ ኮሪያዎች ጠላታዊ ተግባሮችን ለመቀነስ ሲሉ በመጪው ወር ከፍተኛ ወታደራዊ ንግግር ለማካሄድ መስማማታቸውን አስታውቀዋል። ጉባኤው ሁለቱን ሀገሮች በሚከፍለው መስመር ላይ በሞቀ እጅ መጨባበጥ ተጀምሮ ቀኑን ሙሉ በጥሩ ሁኔታ መካሄዱ ታውቋል። የሰሜን ኮሪያ መሪ ኪም ጆንግ ኡን ከደቡብ ኮሪያው ፕሬዚደንት ሙን ጃይን ጋር ሆነው ድንበሩን ተሻገሩ። ሁለቱ መሪዎች ለአንድ አፍታ በየድንበሮቻቸው ቆም ብለዋል። ሁለቱ መሪዎች ለጉባኤ በተቀመጡበት ወቅት የቦሊስቲክ ሚሳይሎች ሙከራ እንዲደረግ ማጽደቃቸው እንደማያስደስታቸው ኪም በተደጋጋሚ ተናግረዋል። የዛሬው ጉባኤ አዲስ የሰላምና የብልጽግና ታሪክ ለመጀመር የሚያስችል መሰረት አድርገው እንደሚያዩት ኪም ተናግረዋል። አሁን እንደ ድሮው አይሆንም። ከዚህ ቀደም ያደረግናቸው ስምምነቶች ሳይተገበሩ እየቀሩ ወደ ኋላ ስንመለስ የነበረው አይነት አይሆንም። ይህ ጉባኤ ሁለታችንም እጅ ለእጅ ተያይዘን የወደፊቱን እያየን አብረን የምንራመድበት እድል የከፈተልን አድርገን በማየት ሕዝቡ የሚጠብቅብንን የምናሟላበት እንዲሆን እፈልጋለሁ ነበር ያሉት። ደቡብ ኮሪያ ውስጥ ይህን ጉባኤ በቴሌቪዥን ይከታተሉ የነበሩ ሰዎች የሁለቱ አገሮች ግንኙነት እንዲሻሻል መንገድ የሚከፍት አድርገው በማየት ብሩህ ተስፋ አንጸባርቀዋል። አንዲት የ38 ዓመት ዕድሜ ደቡብ ኮሪያዊት ሳን ኢንሚ ጉባኤው ስላሳደረባት ስሜት ገልጻለች። ይህ ህልም ይሁን አይሁን ለመለየት አልቻልኩም። ካለፈው ሳምንት አንስቶ ደስ ብሎኛል። ሁለቱ መሪዎች የተገኙበትን ጉባኤ ስመለከት በጣም ነው የነካኝ። እንዲህ አይነት ጉባኤዎች እንዲቀጥሉ ፈልጋለሁ ነበር ያለችው። የዋይት ሀውስ ቤተ መንግስት ትላንት ማታ ያወጣው መግለጫ ሁለቱ መሪዎች የሚያደርጉት ንግግር መላ የኮሪያ ልሳነ ምድር ሰላምና ብልጽግና እንዲያገኝ የሚያስችል መሻሻል ያመጣል የሚል ተስፋ እንዳለው ገልጿል።
በምስራቅ ኦሮሚያ አዳማ ከተማና አካባቢው ለሊቱን ሲወርድ ያደረው ዝናም ያስከተለው ጎርፍ ከተማይቱ ውስጥ የሰፈሩትን 38 አባወራዎች አፈናቅሏል ተባለ። የአዲስ አበባ የአዲስ ከተማ የኮሙኒኬሽን ኃላፊ አቶ ሚኤሶ ኤለማ ለአሜሪካ ድምጽ የኦሮሚኛ አገልግሎት እንደተናገሩት በከተማይቱ ከ6000 በላይ የሚሆኑ ከሶማሌ ክልል የተፈናቀሉ ኦሮሞዎች በሁለት ካምፖች ተጠለው ይገኛሉ ብለዋል። ጎርፉ ያፈናቀለው ጨቆኑ በሚባለው ካምፕ የሰፈሩትን ነው ተብሏል። አሁንም የቀጠለው ዝናም ተፈናቃዮችን እንደሚያሳስብ የአካባቢው ነዋሪዎች እየተናገሩ ነው።
የተባበሩት መንግስታት ድርጅት መርማሪዎች ላለፉት 20 ዓመታት ግድም በብሔረሰቦች መካከል ከባድ ውጊያ በተካሄደበት በምስራቃዊ ኮንጎ ዲሞክራሲያዊ ሪፑብሊክ 5 የጅምላ መቃብሮችን አግኝተዋል። የዓለሙ ድርጅት የሰላም አስከባሪዎች ባለፈው ወር የሚጠረጠሩትን የጅምላ መቃብሮች ያገኙት ኢቱኒ ክፍለ ሀገር ውስጥ ነው። አካባቢው በቅርቡ ግጭት ደርሶ ከተሞችና መንደሮች የወደሙበትና ከ260 በላይ ሰዎች ሕይወት የጠፋበት መሆኑ ታውቋል። የኮንጎ ባለሥልጣናት ስለ ጅምላ መቃብሮቹ የሚያውቁት ነገር እንደሌለ ገልጸዋል። የተባበሩት መንግሥታትም የሪፖርቱን ቅጂ እንዲሰጣቸው ጠይቀዋል። በኮንጎ ዲሞክራሲያዊ ሪፑብሊክ በሄማ አርብቶ አደሮችና በሊንዱ ገበሬዎች መካከል እንደ አውሮፓውያን ዘመን አቆጣጠር በ1999 ዓ.ም ግጭቱ የተቀሰቀሰው ከመሬት አጠቃቀም ከፖለቲካና ሌሎች ልዩነቶች ጋር በተያያዘ መሆኑ ይነገራል። በዚህም ሳቢያ ብዙ ሺህ የሄማ ብሔረሰብ አባላት ቤት ንብረታቸውን እየተዉ ወደ ጎረቤት ዩጋንዳና እዚያው ኮንጎ ውስጥ በሚገኙ መንደሮች ሰፍረዋል።
በፎርት ወርስ ቴክሳስ አንድ ባልና ሚስት ከጊኒ ያመጧትን ሕፃን እንደ አውሮፓውያን የዘመን አቆጣጠር ከ2000 ዓመተ ምህረት አንስቶ ቤታቸው ጥላ እስከ ኮበለለችበት 2006 ዓመተ ምህረት ድረስ በአስገዳጅ የጉልበት ሥራ በማሰማራታቸው የፌዴራሉ ፍርድ ቤት ክስ መስርቶባቸዋል። ቱሬና ዴኒስ ክሮስ ቱሬ የተባሉት ባልና ሚስት ጥፋተኞች መሆናቸው ከተረጋገጠ በ20 ዓመት እስራት ሊቀጡ እንደሚችሉም ታውቋል። መንግስት ባልና ሚስቱ ለጊዜው ስሟ ያልተገለጸውን ሕፃን ከጊኒ ወደ ዩናይት ስቴትስ ያመጧት ገና የአምስት ዓመት ዕድሜ በነበራት ወቅት ሲሆን እንግሊዝኛ ቋንቋ ፈጽሞ አትናገርም ይላል። ለረዥም ሰዓታት ቤታቸው ውስጥ ያለ ክፍያ ምግብ በማብሰል በማጽዳት፣ ልብስ በማጠብና ልጆች በመጠበቅ ያሰሯት እንደነበርም ተነግሯል። ቱሬና ዴኒስ ክሮስ ቱሬ ከዚህም በተጨማሪ ፓስፖርቷን ነጥቀው ጊኒ ካሉ ከወላጆቿ ጋር እንዳትገናኝ፣ ትምህርት እንዳታገኝ ማድረጋቸውና ድብደባም ይፈጽሙባት እንደነበር በክሱ ዝርዝር ተመልክቷል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የጀርመኗ ቻንስለር አንጌላ መርክል ዛሬ ዋሽንግተን ገብተዋል። በአንድ ቀን የሥራ ቆይታቸው በዋይት ሀውስ ቤተ መንግሥት ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ተወያይተዋል። ይህ የቻንስለሯ ጉብኝት የሚካሄደው የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በዩናይትድ ስቴትስ ያደረጉትን የሦስት ቀናት ይፋ ጉብኝት አጠናቀው ወደ ሀገራቸው በተመለሱ ማግስት መሆኑ ነው። የሁለቱ የአውሮፓ መሪዎች የዋሽንግተን ጉብኝት ተከታትሎ መካሄድ የታየው ፕሬዚደንት ትራምፕ ከኢራኑ ዓለም አቀፍ ስምምነት እንዳይወጡ ለማግባባት በጋራ እንደቀረበ ጥረት ነው ተብሏል። ጥረቱ የአውሮፓ አባል ሀገሮች በቋሚነት ከብረታ ብረትና አሉሚኒየም ንግድ ከቀረጥ ነጻ እንዲሆኑም ፕሬዚደንቱን ለመጠየቅ ጭምር እንደሆነ ተዘግቧል።
የቀድሞ የሲአይኤ ዲሬክተር ማይክ ፖምፔዮ ትላንት የውጭ ጉዳይ ሚኒስትርነት ሹመታቸውን ጸድቆላቸዋል። የሕግ መወሰኛው ምክር ቤት 57-42 በሆነ ድምጽ ነው ፕሬዚዳንት ትራምፕ በእጩነት ያቀረቧቸውን ፖምፔዮን ሹመት ያጸደቀው። ሁሉም የሪፐብሊካን ፓርቲው የምክር ቤት አባላት ሲደግፏቸው፣ 6 ዲሞክራቶችና አንድ የግል አባል በመቃወም ድምጽ ሰጥተዋል። ፕሬዚዳንት ትራምፕ በውጤቱ መደሰታቸውን ገልጠው ሚስተር ፖምፔዮ ሰባኛው የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሆነው በመመረጣቸው እንኳን ደስ ያለው ብለዋል። ማይክ ፖምፔዮ የተኳቸው ሬክስ ቲለርሰንን ነው።
በመጨረሻም የሶሪያ መንግሥት ቤት ንብረታቸውን ጥለው የሸሹ በብዙ ሚሊዮኖች የሚቆጠሩ ዜጎች ወደ ነበሩበት ተመልሰው የባለቤትነት ሰነዶቻቸውን ለየአካባቢው ባለሥልጣን ካላቀረቡ በቀር ንብረቶቻቸውን ለመውረስ እየተንቀሳቀሰ ነው። በያዝነው ሚያዝያ በወጣ ሕግ መሠረት ጦርነቱን በመሸሽ ሀገር ጥለው የወጡ 6 ሚሊዮንና በሀገር ውስጥ የተፈናቀሉ ሌሎች 7 ሚሊዮን ሶርያውያን ንብረቶቻቸውን እንዲያስመዘግቡ አለበለዚያ እንደሚወረሱ የተሰጣቸው ጊዜ 2 ሳምንታት ብቻ ነው። በዚህ አዲስ መመሪያ መሰረት ብዙ የሚያተርፉት ከመንግስቱ ጋር ግንኙነት ያላቸው መዋለ ንዋይ መዳቢዎች የሆኑት በቁጥር አነስተኞቹ የፕሬዝዳንት አልአሳድ አላዊቴ ጎሳዎች ናቸው። የህግ ዓላማ ሶሪያን ከተቃዋሚዎች ለማጽዳትና በዋናነትም የሱኒ ሙስሊሞችን ለመቅጣት ነው ሲሉ የፖለቲካ ተንታኞች ይናገራሉ። ተመላሾችንም እያበረታታ እንዳልሆነ ይገልጻሉ። ዜናው
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱ
በቂ አናመርትም እና በቂ ወደ ውጭ ሸጠን ስናበቃ በበቂ የውጭ ምንዛሪ አናገኝም። ሁለተኛ ያንን የምናገኘውን ደግሞ በቅጡ ሀገርንና ጊዜን በሚጠቅም መንገድ አይደለም የምንጠቀምበት።
የምጣኔ ሀብት ባለሙያው ዶክተር በፍቃዱ ደግፌ ናቸው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ማብቂያ የአገሪቱን የግል ባለሀብቶች በአዲስ አበባ ሸራተን ሆቴል ማነጋገራቸውን ተንተርሶ ከሁለት የምጣኔ ሀብት ባለሙያዎች ጋር ከተካሄደ ውይይት የተወሰደ ነው። በምሽቱ ልዩ የሁለተኛው አጋማሽ ውይይታችን ይቀርባል። አድማጮች አሁን በቀጥታ ወደ ምሽቱ አብይ ርዕስ።
የአፍሪካ ቀንድ ጉብኝታቸውን የቀጠሉት በዩናይትድ ስቴትስ የአፍሪካ ቀንድ ጉዳዮች ረዳት ሚኒስትር ዶናልድ ያማሞቶ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። በኢትዮጵያና በኤርትራ መካከል ሊካሄድ የሚችል የሰላም ንግግር ከውይይታቸው ርዕሶች አንዱ ሊሆን እንደሚችል ቀደም ሲል በሰጡት መግለጫ ጠቁመዋል። በርዕሱ ላይ ከመግባባት ስለመደረስ ያለመደረሱ ግን የተገለጠ ነገር የለም። ቀጣይ ዘገባ ያብራራዋል።
ዶናልድ ያማሞቶ ጠቅላይ ሚኒስትር አብይ አህመድ አገሪቱን መምራት ከጀመሩ ወዲህ ወደ ኢትዮጵያ የመጡ ከፍተኛው የዩናይትድ ስቴትስ ባለስልጣን ናቸው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ዶናልድ ያማሞቶ በዚህ ጉብኝታቸው በቅድሚያ የተገናኙት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ነው። ውይይቱ በተለያዩ ጉዳዮች ላይ ያተኮረ መሆኑንም ነው ያብራሩት።
We discussed a wide range of issues, particularly the initiatives that our President Trump is taking as far as looking at
በተለያዩ ጉዳዮች ላይ ከውጭ ጉዳይ ሚኒስትሩ ጋር ተወያይተናል። በተለይም ፕሬዝዳንታችን ዶናልድ ትራምፕ ስለ ኢትዮጵያ ብቻ ሳይሆን በአጠቃላይ ለአፍሪካ ቁልፍ አጋር የምትሆንበትን ሁኔታ ከመመልከት አንጻር የደረሱበትን ሐሳብና ያላቸውን እቅድ በተመለከተ በኢኮኖሚ እድገት፣ በንግድ፣ በኢንቨስትመንትና በመሳሰሉት እነዚህ የተነጋገርንባቸው ጉዳዮች የተወሰኑት ናቸው። የአካባቢው ጉዳዮችንም አንስተን ተነጋግረናል። ሶማሊያን፣ ሱዳንንና የአፍሪካ ቀንድን በተመለከተ እንደዚሁም በዚህ አካባቢ የተጋረጥናቸውን ፈተናዎች በአካባቢው መረጋጋትና ጸጥታን ማስፈን ሁኔታም ላይ ተነጋግረናል። ይህ እዚህ ላሉት አገሮች ብቻ ሳይሆን ለዩናይትድ ስቴትስም አስፈላጊ ነው።
የአምባሳደር ያማሞቶ ጉብኝት ከኢትዮጵያ በተጨማሪ ጅቡቲንና ኤርትራንም ያካተተ ነው። በአስመራ በነበሩት ቆይታ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተዋል ወይ? እሳቸውስ ከኢትዮጵያ ጋር ለመደራደር ዝግጁ ናቸው ወይ የሚለው ጥያቄም ታዲያ ለእኚህ አሜሪካዊ ዲፕሎማት ቀርቦላቸው ነበር። የሰጡት ምላሽም የበለጡ ጥያቄዎችን የሚጋብዝ ይመስላል።
Those are discussions that we like to talk to Prime Minister Abe first.
እነዚህ ውይይቶች በቅድሚያ ከጠቅላይ ሚኒስትር አብይ አህመድ ጋር ልንነጋገርባቸው የምንፈልጋቸው ናቸው። ከዚያም ወደ ዋሽንግተን ስንመለስ በጉዳዩ ላይ የበለጠ አስተያየት ይኖረናል።
እናም ዩናይትድ ስቴትስ በኤርትራና በኢትዮጵያ መካከል ሌላ የሰላም ሂደትና ንግግር ለማስጀመር እየሰራች ስለመሆኗ አምባሳደሩ ግልጽ ያለ ማረጋጋጫ አልሰጡም። ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ቆይታ ጉዳዩ መነሳቱን ግን ጠቁመዋል። በምን መንገድ እንደተነሳና የተደረሰበት መግባባት ስለመኖሩ ግን የታወቀ ነገር የለም። አምባሳደር ያማሞቶ ከውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ቀደም ሲል ያደረጉትን ውይይት አስመልክተው የተናገሩት የሚኒስቴሩ ቃል አቀባይ አቶ መለስ አለምም ዘርዘር ያለ መረጃ አልሰጡም።
ከኤርትራ ጋር የተነሳው በኢትዮጵያ በኩል የድንበር ጉዳይ በሰላማዊ መንገድ እንዲፈታ ክቡር ጠቅላይ ሚኒስትሩ ያቀረቡትን ጥሪ እንደሚያደንቁ ገልጸዋል።
አምባሳደር ዶናልድ ያማሞቶ ወደ አዲስ አበባ የመጡት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመታዊ የሰብአዊ መብት ሪፖርት ይፋ በተደረገ በቀናት ውስጥ ነው። ይህ ሪፖርት በተለይም ኢትዮጵያን የሚመለከተው ክፍል ከአገሪቱ ባለስልጣናት ጋር በተደረገው ውይይት ስለመነሳቱ ግን የተገለጸ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ወደ ተከታዩ የመጽሔት ርዕስ እንሻገር። የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት በሚል እንግሊዝኛ ቃል የሚጠራው የእዝ መምሪያ ላለፉት ሁለት ወራት በቁጥጥር ስር አውሏቸው የሚገኙት የመቱ ከተማ ፖሊስ አዛዥ ኮማንደር ነገራ ዱፌራና ሌሎች 9 ወጣቶች ታስረው የሚገኙበትን የዞኑን ፖሊስ መምሪያ ከሰዋል። የኦሮምኛ ዝግጅት ክፍል ባልደረባችን ጃለኔ ገመዳ ያጠናቀረችውን ዘገባ ዝርዝር ጽዮን ግርማ ይዛ ቀርባለች።
በእስር ላይ የሚገኙት የመቱ ከተማ ፖሊስ አዛዥ ኮማንደር ነገራ ዱፌራና ሌሎች 9 ወጣቶች ለዞኑ ከፍተኛ ፍርድ ቤት ባቀረቡት የክስ ማመልከቻ በ48 ሰዓት ፍርድ ቤት መቅረብ ሲገባቸው የታሰሩበትን ምክንያት ሳያውቁ ከአንድ ወር በላይ በእስር ላይ እንደሚገኙ ጠቅሰው ፍርድ ቤቱ አካላቸውን ነጻ የማውጣት መብታቸውን እንዲያረጋግጥላቸው ጠይቀዋል። ክሱ የደረሰው ፍርድ ቤቱ ለዞኑ ፖሊስ መምሪያ በላከው መጥሪያም ከሳሾቹ ታስረው የሚገኙበት መምሪያ ኃላፊዎች ቀርበው ስረኞቹ በምን ምክንያት እንደታሰሩ እንዲያስረዱ ለዛሬ ቀጠሮ ሰጥቶ ነበር። ይህን በተመለከተ የኮማንድ ፖስቱ አባልና የዞኑን ፖሊስ አዛዥ ኮማንደር ታምሩ አዱኛ ከአሜሪካ ድምጽ በስልክ ተጠይቀው ስለ እነርሱ ጉዳይ በየደረጃው ላለው ኮማንድ ፖስት ባቀረብነው ሪፖርት ምን መደረግ እንዳለበት ጠይቀን የሚሰጡንን ምላሽ እየተጠባበቅን ነው ብለዋል። መጀመሪያ በምን ምክንያት እንደታሰሩ ተጠይቀው ጉዳዩ በሕግ ተይዞ ስላለ ይህ ነው ብዬ መመለስ አልችልም ብለዋል። የክልሉ የመንግስት የፖሊስ አዛዥ ሆነው ያሉ በቁጥጥር ስር መዋላቸው ምን እንደሆነም በድጋሚ ተጠይቀው ያሰረውን ኮማንድ ፖስት መጠየቅ ነው፣ እኔ አላሰርኳቸውም ብለውናል። አያይዘውም እኔ የወረዳው ኮማንድ ፖስት አባል ነኝ እንጂ ነቀምቴ የሚገኝ የቀጠና 4 ኮማንድ ፖስት አባል አይደለሁም፣ ትዕዛዙ የመጣው ከቀጠና 4 ነው ብለውናል። ወደ ወረዳው ኮማንድ ፖስት አባል ኮማንደር አድማሱ ሸቱ ስልክ ደውለን ነበር። በአስቸኳይ ጊዜ አዋጁ ስር በቁጥጥር ስር ስላሉት ሰዎች ሁኔታዎችን አጥንተን ነቀምቴ ላለው ቀጠና 4 ኮማንድ ፖስት ልከናል ብለዋል።
ነሞኒ ረጋነ ረቲ ኢነርገም ቁረሰዴቲ አከጋጅ ለክፈመኑ
በዚሁ መሰረት ከ38 ሰዎች ውስጥ ማስረጃ ያልተገኘባቸው 18 ሰዎች እንዲለቀቁ፣ መዝገብ ያላቸው 8 ሰዎች ደግሞ ጉዳያቸው በመደበኛ ሕግ እንዲታይ ተብሏል። የኮማንደር ዱፌራም ጉዳይ በዚህ ውስጥ ያለ ነው። በተጨማሪም መዝገብ የተከፈተላቸው ሌሎች 9 ሰዎች ደግሞ በ4 ተከፍለው ጉዳያቸው በአስቸኳይ ጊዜ አዋጁ እንዲታይ አስተላልፈናል የሚል ምላሽ ሰጥተዋል። አያይዘውም ለበላይ አካላት በመዝገብ ያስተላለፍናቸውን እስረኞች በተመለከተም ውሳኔ እስኪሰጥ ይቆይ ብለው ትላንት በደብዳቤ አስታውቀውናል ብለዋል። አሁን ደግሞ ፍርድ ቤት ቀርበን መልስ እንድንሰጥ ስለተጠየቅን መልስ ለመስጠት እየተጠባበቅን ነው ብለዋል። ፍርድ ቤቱ በጉዳዩ ላይ ውሳኔ ለመስጠት ለሚያዝያ 29 2010 ዓ.ም ተለዋጭ ቀጠሮ ሰጥቷል። ከተከሳሾቹ ውስጥም 2ቱ ዛሬ ከሰዓት በኋላ ከእስር መለቀቃቸው ታውቋል። የአስቸኳይ ጊዜ አዋጁ በሚኒስትሮች ምክር ቤት የካቲት 9 2010 ዓ.ም በመጨረሻም ለአንድ ወር ለእረፍት ተበትኖ የነበረው የሕዝብ ተወካዮች ምክር ቤት በአስቸኳይ እንዲሰበሰብ ተጠርቶ የካቲት 23 ቀን 2010 ዓ.ም መጽደቁ ይታወሳል። ከዚህ በኋላ እስረኞችን በተመለከተ አንድ ጊዜ መግለጫ የሰጠው ቦርዱ በዚህ አዋጅ መሰረት 1000 ሰዎች ታስረው እንደሚገኙ ማስታወቁ ይታወሳል።
አድማጮች፣ ወደ ቀጣይ ርዕስ የመጽሔት ዘገባ እናልፋለን። በአንድ ወቅት የአሜሪካ አባት በሚል ይወደድ የነበረው ተዋናይ ቢል ኮዝቢ በቀረበበት የጾታ ጥቃት ወንጀል ጥፋተኛ ተብሏል። በፍርድ ቤቱ የተሰበሰቡ ሴቶች ውሳኔው ስሜታዊ አድርጓቸው ሲያለቅሱ ታይተዋል። የአሜሪካ ድምጿ ላቲካ ሆክ እንደዘገበችው የቢል ኮዝቢ ጠበቆች በዝነኛው ተዋናይ ላይ የተቃጣ የስም ማጥፋት ወንጀል ሲሉ ተከራክረው እንደነበር ይታወቃል። ሄኖክ ሰማግዜር ዝርዝሩን ይዟል።
የ80 አመቱ ቢል ኮዝቢ በአሜሪካ ቴሌቪዥን በእጅጉ የተወደደውን ዘ ኮዝቢ ሾው ለህዝብ ያደረሰና እጅግ የተከበረ የተወደደ ሰው ነበር። ኮዝቢ የተቀረውን እድሜውን በእስር ቤት ሊያሳልፍ ይችላል። በትናንትናው ዕለት ኮዝቢ ጥፋተኛ ከተባለ በኋላ አስተያየት የሰጠችው የኮዝቢ ጥቃት ሰለባ እንደሆነች የምትናገረው ሊሊ በርናርድ ውሳኔውን ያሳለፈውን ከህዝብ የተመረጠው ብይን ሰጪ ቡድንን አወድሳ በበርካታ ወጣቶች ዘንድ ተወዳጅ የነበረው ሰው እንዲህ ከዝና ሲወድቅ ለአድናቂዎቹ አስደንጋጭ እንደሚሆን በመገመት ነው።
Jury, there's this one young black man on that jury who I looked upon as my son, and I know the disappointment that he felt in looking at
his የተመረጡ ብይን ሰጪ ሰዎችን ስመለከት አንድ ወጣት አፍሪካ አሜሪካዊ ያየው ልክ እንደራሴ ልጅ ነው ስመለከተው የቆየውት። ይህንን በአፍሪካ አሜሪካውያን ዘንድ እጅግ የተከበረና የተወደደ ሰው ጉዳይ አጥኖ የጥፋተኝነት ውሳኔ ሲያሳልፍ የተሰማውን ሐዘን ለመገመት ይያለው።
Gloria Allred በኮዝቢ ላይ ወንጀል ያቀረቡ ወደ 30 የሚጠጉ ሴቶችን በጥብቅና ውክልና የሚሰጡ ሲሆን የትናንቱ ውሳኔ ለረጅም ጊዜ የደረሰባቸውን ወሲባዊ ጥቃት እየገለጹ ፍትህ ሲሹ ለነበሩ ሴቶች ትልቅ ድል ነው ሲሉ ገልጸውታል።
It's been a very long journey, but this is an historic result. This was her story.
ረጅም ጊዜ የፈጀ የሴቶች የፍትህ ጉዞ ነው። ታሪክ ተሰርታለች። ታሪኩ አይደለም፣ ታሪኳ የአንድሪያ ኮንስታንት ታሪክ። በታዋቂ ሰዎችና በሀብታሞች የደረሰውን ጥቃት ለተቃወሙና ከማይጋፉት ጋር የተጋፉ ለፍትህ ሲሉ ራሳቸውን አደጋ ላይ የጣሉ ዛሬ ታሪክ ሰርተዋል። በስተመጨረሻ መልሶ ቢከስ ክፉኛ ሊጎዳቸው ይችል ነበር። ሀብታም ሰው በመሆኑ
የኮዝቢ ጠበቃ ቶም መዝራው ሴቶቹ ከደንበኛቸው ጋር የነበራቸው ግንኙነት በፈቃደኝነት የተመሰረተ ነው ብለዋል።
We are very disappointed by the verdict. We don't think Mr. Cosby is guilty of anything and the fight is not over.
በዚህ ውሳኔ በእጅጉ አዝነናል። ሚስተር ኮዝቢ ምንም አይነት ወንጀል ፈጽመዋል ብለን አናምንም። ሙግታችን አላበቃም። አመሰግናለሁ። አሁን
ቢል ኮዝቢ ላይ ክስ ያቀረቡ ሴቶች እንደሚሉት ነፍሳቸውን የሚያስት መድኃኒት ከሰጠ በኋላ አብሯቸው እንደሚተኛና የጾታ ጥቃት እንደሚያደርስባቸው ነው። ብዙዎቹ ሴቶች በወጣትነት ዘመናቸው ነው ጥቃቶቹ እንደደረሱ የሚገልጹት። በኮዝቢ ላይ የምን ያህል ጊዜ የስር ዘመን እንደሚጣልበት ወደፊት በፍርድ ቤት የሚታወቅ ሲሆን እስከዚያው የዋስ መብቱ ተጠብቆ በቤቱ ይቆያል።
ወደ መጨረሻው የመጽሔቱ ዝርዝር እናልፋለን። አድማጮች፣ ሐሳብን በነጻነት የመግለጽ ተሟጋቾች በቅርቡ ላንዳንድ በፖለቲካ በስፖርትና በፊልም ስራዎች ላይ በተሰማሩ ሰዎች ላይ በስፋት ይፈጸማል የሚባለውን የወሲብ ጥቃት ያጋለጡ ጋዜጠኞችን ሸልመዋል። ሽልማቱ ከግማሽ ምዕተ ዓመት በፊት ዝናቸውን በመጠቀም የፍትህ መጓደልን ላሳዩ ሁለት አሜሪካውያን የኦሎምፒክ አትሌቶችም ተሰጥቷል። ማርያማ ዲያሎ ለአሜሪካ ድምፅ ያጠናቀረችውን ዘገባ ዝርዝር ሶሎሞን ክፍሌ ይዞ ቀርቧል።
በአውሮፓውያኑ የዘመን አቆጣጠር 1968 ዓ.ም ነበር ሁለቱ የዩናይትድ ስቴትስ ኦሊምፒክ አትሌቶች ጆን ካርሎስ እና ቶሚ ስሚስ በበጋው ኦሊምፒክ ሽልማት ሥነ ሥርዓት ላይ አንገቶቻቸውን ሰብረው የጨበጡትን እጆቻቸውን ከፍ አድርገው ፖዲየሙ ላይ በመውጣት በወቅቱ በአፍሪካ አሜሪካውያን ላይ ይፈጸማል ያሉትን የፍትህ መጓደል የተቃወሙት። እናም በትላንቱ ሥነ ሥርዓት ላይ ለሁለቱ ኦሎምፒከኞች ሽልማቱን ያበረከተው ዝነኛው አሜሪካዊ የቀድሞው የቅርጫት ኳስ ተጫዋች ካሪም አብዱል ጃባር ነበር። ዛሬም ቢሆን ሐቁን መናገር በጣም ጠቀሜታ አለው ይላል ቶማስ ስሚዝ።
Free expressions must be a continuous sound, my people, through education, because overcome.
ህዝቦቼ ሆይ ሐሳብን በነጻነት የመግለጥ መብት ጥያቄ ሁልጊዜም ማስተጋባቱን መቀጠል አለበት። በትምህርቱ ዘርፍ በኩልም መቀጠል ያለበት ሐቅ ነው። ምክንያቱም በሁሉም አቅጣጫ የትግሉ ባሸናፊነት መውጣት አንዴ ከሆነ በኋላ ማብቃት ስለሌለበት ነው። ብዙዎቻችን ከመናገር ተቆጥቦ መኖርን የመረጥን ይመስላል። ነገር ግን ልትሮጥ ትችል ይሆናል እንጂ መደበቅ አትችልም።
ከድሚያቸው መግፋት ጋር በተያያዘ የመጣውን የራሳቸውን በራነት አንስተው ከተቀላለዱ በኋላ ጆን ካርሎስ በሰጠው አስተያየት ደግሞ መጪውን ትውልድ ለመርዳት መንቀሳቀሱን አስረድቷል።
የ23 ዓመት ወጣት ባለውበት ጊዜ የፈጸምኩትን ድርጊት መለስ ብዬ ሳስብ ስለ ራሴ ምንም ደንታ አልነበረኝም። ያኔ እኔ ለልጄ ነበር የማስበው። ለልጅ ልጆቼ ጭምር ስኬት ለማስመዝገብ ይችሉ ዘንድ መብቶቻቸው እኩል ሊከበሩላቸው እንደሚገባ ለማረጋገጥ አንድ ሰው ወጥቶ መናገር ነበረበት። ያን ነው ያደረግኩት።
ቶማስ ስሚዝ እንደ አውሮፓውያን ዘመን አቆጣጠር በ1968 ኦሊምፒክስ በ200 ሜትሩ ፈጣን ሩጫ ውድድር የዓለምን ክብረ ወሰን ሰብሯል። እናም ስሚዝና ካርሎስ ፖዲየሙ ላይ የወጡት ድህነትና ግርፋት መኖሩን ለማሳየት ያለ ጫማ ባዶ እግራቸውንና ጨሌ አድርገው ነው። የአሜሪካ ብሔራዊ መዝሙር ሲዘመርም በአፍሪካ አሜሪካውያን አትሌቶች ላይ ይፈጸማል ያሉትን ኢፍትሐዊነት ለመቃወም አንገታቸውን አቀርቅረውና እጆቻቸውን ጨብጠው ወደ ላይ አሳይተዋል። በወቅቱ የነሐስ ሜዳሊያ ተሸላሚ የነበረው አውስትራሊያዊው አትሌት ፒተር ኖርማን በበኩሉ ለሁለቱ አሜሪካውያን አትሌቶች ያለውን ድጋፍ ለማሳየት ለሰብአዊ መብቶች መከበር መታሰቢያነት የተሠራ ሜዳሊያ አድርጎ ነበር ፖዲየሙ ላይ የወጣው። በዚህ የሽልማት ሥነ ሥርዓት ላይ በሥራ ቦታ በተለይም ለበርካታ ዓመታት ከ100 በላይ በሚሆኑ ወጣት የጂምናስቲክ አትሌቶች ላይ ወሲባዊ ጥቃት ያደረሰውን ሐኪም በማጋለጥ የሠሩ ጋዜጠኞችም ቀርበዋል። ዘገባዎቻቸው ዘኢንዲያናፖሊስ ስታር በተባለው ጋዜጣ ላይ ወጥቷል። የጋዜጣው ሪፖርተር መሪሳ ኳቶስኪ ታስረዳለች።
For us, it's always been about giving a voice to the survivors and exposing problems.
ለኛ ምንጊዜም ቢሆን ከጥቃቱ ለተረፉ ሰለባዎች ድምጽ ሆኖ መገኘትና ችግሮች ምን እንደሆኑ ፈልፍሎ ማውጣት ነው። ከዚያም በላይ እዚህ የጂምናስቲክ ስፖርት ማሰልጠኛ ማዕከል ውስጥ ሕፃናት ጥቃቱ እንዳይደርስባቸው ማረጋገጥ ይኖርብናል።
ሌሎች ምርመራዎች ደግሞ ሃርቪ ዋይንስታይን በተባለው ጠንካራ የፊልም አቀናባሪና በቀድሞው የአላባማ ክፍለ ግዛት ዋና አስተዳዳሪ ለሴኔት መቀመጫ ይወዳደሩ የነበሩት ሮይ ሙር ላይ ተካሂዷል። የዋሽንግተን ፖስት ጋዜጣ ሪፖርተር ፖል ፋርሂ ያብራራዋል።
You know, the fact that your work can have some impact on the course of events is an amazing thing
because ስራህ በመጻይ ሁኔታዎች ላይ እንደምታ የማሳደሩን ሀቅ ስትገነዘብ ጥሩ ስሜት ያድርብሃል። ህዝቡን እናሳውቃለን፣ በጣም ጠቃሚ የሆኑ ነገሮችን እናስረዳለን። ሆኖም እንደ ዋይት ሃውስ ቤተ መንግስትና ኮንግረስ ያሉ ተቋማትን አሰራር መለወጥ አንችልም።
ሮይ ሙር ለሴኔት መቀመጫ የጀመሩትን ውድድር ሳያሸንፉ ቀሩ። ዋይንስታይን ከሚሰሩበት ኩባንያ ተባረሩ። ለዚህ ዋና ምክንያቶቹ የዘገባዎቹ መውጣት መሆናቸው ታምኖበታል። ለውጦችም በዩናይትድ ስቴትስ የፖለቲካና የሶሻል አየሮች ላይ መናኘት ጀምረዋል።
ሰለሞን ለዘገባው አመሰግናለሁ። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻ የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው ከእናንተው አስተያየቶች ጥቂቱን መልስ እናሰማችሁ።
ሰላም ቪኦኤ የአማርኛ ክፍል ጊዜ አዘጋጆች እንደምን አላችሁ? ክቡር የኢትዮጵያ ጠቅላይ ሚኒስትር ጎንደር ሂዶ ተሳታፊዎች የቀረበላቸው ጥያቄ ማለት ለወልቃይት ምንነት በህገ መንግስት ነው መልስ የሚያገኘው ማለታቸው ትክክል አይደለም። በህገ መንግስቱ ኦልሬዲ የወልቃይት ማንነት የወልቃይት ህዝብ ራሱ የትግራይ ህዝብ ነን ብሎ የዛሬ 27 ዓመት የጨረሰው ስለሆነ ተመልሰን ወደኋላ ሄድን። የወልቃይት ህዝብ ደግሞ እንኳን ሰው መሬት ራሱ ትግርኛ ነው የሚናገረው። መሬት አለቀ። እንግዲህ በኋላ ወደኋላ የሚመለስ የለም ደም ከመፋሰስ በስተቀር። ታንኪዩ ስሞን ከደንበር።
ሰላም ቢዎች እንደምን አላችሁ? በቅዳሜው ዝግጅታችሁ ያቀረባችኋቸው የዋልድባ መነኮሳት እና ደግሞ ከሱ ቀጥሎ የቀረበው ፕሮግራም ሁለቱም ላይ አንድ ተመሳሳይ ነገር ስላየው አስተያየት ለመስጠት ነው። በዋልድባ የሚደረገው የደን ጭፍጨፋ እና አካባቢውን ለሌላ ለእርሻ እና የስግብግብ ነጋዴዎች ገንዘብ ማግኛ የሚሆን ያደረጉት እና በምዕራብ ዞን ደግሞ ያደረጉትን የደን ጭፍጨፋ ስመለከት በጣም ያሳዝናል። ከአሁን በፊት በእናንተ ፕሮግራም የቀረቡት ኤክስፐርት ዶክተር ሻውል ያሉትን ሁልጊዜ አረሳው። የኢትዮጵያ ደን ለሁሉ ነገር፣ ለኢኮኖሚው፣ ለፖለቲካው መረጋጋት፣ ለሁሉም አስፈላጊ ነው ብለዋል እና እነኚህ ኃላፊነት የጎደላቸው ስግብግብ ነጋዴዎችና የመንግስት አባላት የሚያረጉት ጭፍጨፋ ለወደፊት ለ50 ለ100 አመት ኢትዮጵያ ላይ ትልቅ ተጽዕኖ የሚያመጣ ምናልባትም የማይመለስ ወደፊት የማይገኝ ነውና እነኚህ ሰዎች ካድራጎታቸው እንዲቆጠቡ ሁላችንም ድምጽ ማሰማት ይኖርብናል። ኢትዮጵያ የሚያረጋት ደኗ ነው። ደኗን የጨፈጨፈ ሁሉ ወንጀለኛ ነው፣ ወደፊትም ያስጠይቃል። ስግብግብ ነጋዴዎች እጃችሁን አንሱ ከደናችን ላይ። ቻይና ደግሞ በኢንቨስተር ስም ገብታችሁ የደኑን እየጨፈጨፉ ለውጭ ገበያ የሚያቀርቡ ለጊዜው የውጭ ምንዛሪ ይገኝበታል እንጂ አገራችንን ወደፊት መቀመቅ ውስጥ የሚከት ነው። ስዩም አጽባህ ነኝ ከቨርጂኒያ። አመሰግናለሁ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡ ዝግጅቶቻችን ላይ አስተያየቶቻችሁን አድርሱን፣ ተሳተፉ በውይይቶችም። አድማጮች አሁን እዚህ ግድም ከምሽት 3 ሰዓት ከ31 ያመለክታል የስቱዲዮ ሰዓታችን። ወደ ርዕሰ ወሬዎቹ ከመሄዳችን በፊት በዚህ ሙዚቃ ፋታ እንወስዳለን። ቴዲ አፍሮ ነው ድምፃዊው። ኢትዮጵያ ይላል ቀደም ያለ ስልቱ ነው። እንስማለት ያለውን ፋታ ያሰንበትን ዜማ ነበር የሰማችሁት። ማማዬ ኢትዮጵያ በቴዲ አፍሮ። ቴዲ አፍሮ ሰሞኑን እዚህ ዋሽንግተን ዲሲ ይገኛል። በራዲዮ መጽሔት ቃል በገባ ነው መሰረት ይዘን ለመቅረብ እንሞክራለን። አሁን ርዕሰ ወሬዎቹን ከሰለሞን አባተ ከሰለሞን ክፍሌ።
በሁለቱ ኮሪያዎች መካከል የሚካሄደው ታሪካዊ የመሪዎች ጉባኤ ዛሬ ጠዋት የሰሜን ኮሪያው መሪ ኪም ጆንግ ኡን ሁለቱን ሀገሮች ላለፉት 60 ዓመታት ከፍሎ የቆየውንና ከወታደራዊ እንቅስቃሴ ነጻ የሆነውን መስመር በማለፍ ተጀምሯል። የጋራ ግባችን የኮሪያን ባሕረ ገብ አካባቢ ከኑክሌር ጦር መሣሪያ ነጻ ማድረግ መሆኑን ሊቀመንበር ኪም ጆንግ ኡንና እኔ አረጋግጠናል ሲሉ የደቡብ ኮሪያው ፕሬዝደንት ሙን ጃይኢን በፖን ሙንጃሙ ሥነ ሥርዓት ወቅት ተናግረዋል። የተባበሩት መንግሥታት ድርጅት መርማሪዎች ላለፉት 20 ዓመታት ግድም በብሔረሰቦች መካከል ከባድ ውጊያ በተካሄደበት በምሥራቃዊ ኮንጎ ዲሞክራሲያዊ ሪፑብሊክ 5 የጅምላ መቃብሮችን አግኝተዋል። የዓለሙ ድርጅት የሰላም አስከባሪዎች ባለፈው ወር የሚጠረጠሩትን የጅምላ መቃብሮች ያገኙት ኢቱኒ ክፍለ አገር ውስጥ ነው። ዜናው ይኸው ነው።
ቪኦኤ አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል። አድማጮች አሁን ወደ ውይይቱ።
በመግቢያው ያስተዋወቅ ነው ውይይት ነው። ጠቅላይ ሚኒስትር አብይ አህመድ ስልጣን ከተረከቡ ማግስት አንስቶ ሀገሪቱን ሰቅዞ ይዟት የነበረውን ውጥረት ለማርገብ ይመስላል ወደ ተለያዩ አካባቢዎች እየተጓዙ ህዝቡን በቀጥታ እያነጋገሩ ናቸው። ህዝቡም አንገብጋቢ የሚላቸውን ጥያቄዎች ይፈታሉ በሚል ተስፋ እያቀረበላቸው ነው። እርሳቸውም አገሪቱ ከፍተኛ ችግሮች እንዳሏት ከማመን አልፈው አግዙኝና ተባብረን እያሉ ነው። ባለፈው ሳምንት ማብቂያ ላይም ተመሳሳይ በሆነ መንፈስ የአገሪቱን የግል ባለሀብቶች በአዲስ አበባው የሸራተን ሆቴል ሰብስበው ማነጋገራቸው ይታወሳል። በዚያ መድረክ ላይ አንኳር አንኳር የተባሉ የሀገሪቱን ምጣኔ ሀብት እድገት የሚመለከቱ ወይም የምጣኔ ሀብት እድገት ማነቆ የተባሉ እክሎችና ከንግድና መዋለ ንዋይ ማህበረሰቡ ለጠቅላይ ሚኒስትሩ ቀርበዋል። የብሔራዊ ባንክ መመሪያና ፖሊሲ፣ የውጭ ምንዛሪ እጥረት፣ ኮንትሮባንድ፣ ሙስና፣ ያለመረጋጋት ወይም የሰላም ችግርና ሌሎችም ተጠቅሰዋል። ጠቅላይ ሚኒስትር አብይ ለተባሉት ለአንድ ሁለቱ የአገሪቱ ችግሮች የሰጡትን መልስ እንዲገመግሙ የምጣኔ ሀብት ምሁራን እንጋብዘናል። ችግሮቹን ለዘለቄታዊ ያስወግዳሉ የሚሏቸውን ሀሳቦችም እንዲጠቁሙ ጠይቀናቸዋል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በቅድሚያም እንግዶቹ ራሳቸውን ያስተዋውቃሉ።
ወይዘሮ ትዝታ እድሉን ስለሰጡኝ በጣም አመሰግናለሁ። በፈቃዱ ደገፈ ይባላለሁ። ቀደም ሲል አዲስ አበባ ዩኒቨርሲቲ አስተምር ነበር። 85/86 አንድ አርባችን ስንባረር አንዱ ነበርኩኝ። እንግዲህ ከዛ በኋላ ስራዬ ሁሉ ተባራሪ ነው። በተለያዩ ዩኒቨርሲቲዎች አሜሪካን ማገድ አፍሪካ ውስጥ እያስተማርኩ ነው። ኤክስተርናል ኤግዛምነርም እየሆንኩ እየሰራሁ ነው። በዚህ ይብቃኝ።
በጣም ጥሩ። ፕሮፌሰር አቡ
በመጀመሪያ አመሰግናለሁ። ቀደም ሲል አዲስ አበባ ዩኒቨርሲቲ አስተምር ነበር። ከ2002 በኋላ እዚህ ጃፓን ሀገር የሚገኘው የዩኒቨርሲቲ ኦፍ ትሱኩባ የልማት ምጣኔ ሀብትና የኢንተርናሽናል ፋይናንስ የሚል እያስተማርኩና እየተመራመርኩ እገኛለሁ።
ስለ ትብብራችሁ አስቀድሜ አመሰግናለሁ። ፕሮፌሰር አቡ የፕሮፌሰር በፍቃዱ ደግፌ ተማሪ እንደነበሩ ነግረውኛል። መምህርና የቀድሞ ተማሪው በአንድ መድረክ ለማቅረብ በመቻላችን እኔ ደስ ብሎኛል። ሁለታችሁም የልማት ነክ የኢኮኖሚ ምሁራን ስለሆናችሁ ነው እንግዲህ ዛሬ የጋበዝናችሁ። ወደ ፕሮግራሙ እንግባና ባለፈው ሳምንት ፍጻሜ ጠቅላይ ሚኒስትር አብይ አህመድ ከንግድ ማህበረሰብ መሪዎች ጋር በተወያዩበት ጊዜ ከተነሱት አበይት ስለተባሉ ችግሮች እንዲሁም ጠቅላይ ሚኒስትሩ ስለ እነዚህ ችግሮች የሰጧችሁን መልሶች ነው የማሰማችሁ። ከዚያ በኋላ እንግዲህ ወደ መልሳችሁ እናልፋለን። አሁን የመጀመሪያውን ላሰማችሁ።
ኮንትሮባንድ ሌላ ወሳኝ ችግር ነው። ኮንትሮባንድ ማለት የእቃ ብቻ አይደለም፣ የዶላር ኮንትሮባንድ። እነዚህ ሁሉ ተደምሮ ነው ሀርድ ከረንሲ የሚባለው እንጂ እናንተ እንዳላችሁት የናሽናል ባንክ ፖሊሲ መመሪያ ብቻ አይደለም። በእኛ በኩል የምናስተካክላቸው በጣም በርካታ ነገሮች አሉ። የምናመጣበት መንገድ፣ የምናከፋፍልበት መንገድ፣ የብላክ ማርኬት መናኸሪያ እዚህ ኢትዮጵያ ሆቴል ጀርባ መሆኑን እያወቅን ዝም ብለን ያየንበት መንገድ፣ እነዚህ ይቀየራሉ። ኮንትሮባንድ ማከማቻዎች ይቀየራል። ግን የእኛ ብቻ ጥረት ሙሉ ስለማይሆን ሙሉ ፒክቸሩን አይታችሁ እንድትተባበሩ ያን ስናደርግ በዛ ሴክተር ያለውን ችግር እየቀረፍ እንደምንሄድ ለማሳሰብ ነው። የሀርድ ከረንሲ ችግር አለ ብቻ ሳይሆን ብዙዎቻችሁን አፒል ማድረግ የምፈልገው ዱባይ ያስቀመጣችሁት እንድትመልሱ ነው። ችግር አለብን በጣም።
እንግዲህ ሰምታችኋል፣ ብዙ ነገር ነው ያነሱት። የውጭ ምንዛሬ ችግር፣ የኮንትሮባንድ ችግር፣ ብላክ ማርኬት አገሪቷን ችግር ውስጥ እንደ ከተታት ነው የሚናገሩትና እስቲ በውጭ ምንዛሬው እንጀምር። ከዶክተር በፍቃዱ ደግፌ ብንጀምር አይሻልም? ሀገር ውስጥ ስላሉ።
በጣም አመሰግናለሁ ወይዘሮ ትዝታ። የዚህ የውጭ ምንዛሬ ችግር በጣም ስር የሰደደ ነው። በቅርብ ጊዜም ደግሞ ይቀረፋል ብዬ ለማሰብ በእውነት በጣም ያስቸግረኛል። ችግሩ ከምንድን ነው የተባለ እና በቂ አናመርትም እና በቂ ወደ ውጭ ሸጠን ስናበቃ በበቂ የውጭ ምንዛሪ አናገኝም። ሁለተኛ ያንን የምናገኘውን ደግሞ በቅጡ ሀገርንና ጊዜን በሚጠቅም መንገድ አይደለም የምንጠቀምበት። ሪሊ ይህንን በደንብ ለመረዳት ወደኋላ ሄደን ስርዓቱን ማየት አለብን። ስርዓቱ የኢህአዴግ ስርዓት ምን አይነት እና ከዛ ስርዓት ውስጥ በውጭ ምንዛሪው ላይ ምን እድምታ አለው በሚል በአጠቃላይ እንደምታውቁት ስርዓት ሁለት አይነት፣ አንዱ በአጠቃላይ የህግ የበላይነት የሰፈነበት አለ፣ ሁለተኛ የሰው የበላይነት የሰፈነበት አለ። አሁን ወደ ሀብታም የሆኑት ሰዎች እንዴት ነው ሀብታም የሆኑት ብለን እነኚህ ሁለት ስርዓቶች ውስጥ ብናይ የህግ የበላይነት በሰፈነበት ሀገር ጥሮ ግሮ የሚያገኘውን ሀብት በማካበት ነው እንግዲህ ሀብታም የሚሆነው። የሰው የበላይነት ባለበት ደግሞ ያው በዘረፋ በንጥቂያ ነው እና በእንደዚህ አይነት ነገር ነው። ይህምን አሁን ወደ እኛ ሀገር ሲመጣ ምን አይነት ሀብታም ያለን ብለን በምናስብበት ጊዜ ያለው ስርዓት በህግ የበላይነት ሳይሆን በሰው የበላይነት የሚተዳደር በመሆኑ ሀብታሙም በዛው መሰረት ነው እንግዲህ የመጣው። አሁን እንደዚህ አይነቶቹ ሀብታሞች የሚያገኙትን ሀብት ምንድን ነው የሚያደርጉበት ነው። እና እንግዲህ ሀብታምን ደግሞ በምናይበት ጊዜ ይሄ ሀገራዊ ሀብታም የሚባል አለ እና ደግሞ ሀገራዊ ሀብታም ያልሆነ አለ። በዚህ በዘረፋውም ህገወጥ በሆነ መንገድ ሀብታም የሆነው ሀብቱን እዚህ ሀገር አስቀምጦ ሲያበቃ ሪሊ ሀገር እንዲያበለጽ እንደሚፈልግ አይነት አይመስለኝም። አይደለም የመምሰል ነገር ሳይሆን እና በዛ ምክንያት ነው እንግዲህ የውጭ ምንዛሬው ችግር ያለ ይሄ የማጭበርበሩም በከፍተኛ ዋጋ ሰጥቶ በዝቅተኛ ዋጋ ነው የሸጥኩት ብሎ ባለስልጣናት መናገሩ፣ ከውጭ በሚገዛበት ጊዜ ደግሞ በከፍተኛ ዋጋ ያለውን ዝቅ እያደረገ በኢንቮይሲንግ በኩል፣ ሁለተኛ ደግሞ ሀገራዊ ባለሀብትን ባለመሆኑ አንዱ በህጋዊ መንገድ የውጭ ምንዛሬ የሚያገኝበት መንገድ ካለ በዚህ ያደርጋል፣ ያለበዛ ብላክ ማርኬት ውስጥ ይገባል። እንግዲህ ዋናው ትልቁ ችግራችን ብላክ ማርኬትንም የሚያነደው እንደዚሁ አይነት ነበር ነው። እዚህ ብቻ አይደለም እንግዲህ ብላክ ማርኬት እንትን የሚለው የውጭ ምንዛሪ በጣም ውጥረት በጣም ስላለ በእውነት ለአንዳንድ ነገሮች ለምሳሌ ለሕክምና ወደ ውጭ ሀገርም ለመሄድ ገንዘብ የሚፈልጉ ሰዎች ከባንኮች ገንዘብ ማግኘት ዛሬ በጭራሽ አይቻልም። እና በዛ መሰረት እንግዲህ ወንዶ ለአንዳንድ ነገር እንኳን የሚሆን ገንዘብ ለማግኘት ወደ ብላክ ማርኬት ሊሄዳቸው አይቀርም። እና የእነኚህ ሁሉ ጥርቅም ነው። ግን ዋናው ነገር ሀገራዊ ባለሀብት በሌለበት ሀገር ትልቁ ችግር ሀገር ውስጥ ሀብትን ለማስቀመጥ እና ሀብትን ሊጠቀምበት ያለው ፍላጎት ዝቅተኛ ስለሚሆን ወደ ውጭ የማሸሸው ነገር ነው እንግዲህ ትልቁ ይህንን ችግር ያመጣል።
ጥሩ። ዶክተር በፍቃዱ ደግፌ፣ ዶክተር አቡ እንግዲህ የውጭ ምንዛሪ እንዳይገባ ዳያስፖራ ወይንም ይሄ ከኢትዮጵያ ውጭ የሚኖረው በተለይም በአሜሪካና በካናዳ የተቀናጀ ዘመቻ አለ ውጭ ምንዛሪ እንዳይገባ። እሱንም አክላችሁ ጠቅላይ ሚኒስትሩ የሚሉት ምንድን ነው? አዎ ጥረት አለብን፣ ውጪ ገንዘባቸውን የሚያስቀምጡ ባለሀብቶች ይመልሱ፣ ዳያስፖራም ደግሞ ጫና እያደረገ መሆኑን የተናገሩበታልና ፕሮፌሰር አቡ ይሄንን ቢመለከቱ።
በመጀመሪያ ደረጃ ውጭ ምንዛሪ ግኝትና አጠቃቀምን በተመለከተ ከውጭ ንግድ፣ ከመዋለ ንዋይ ፍሰት እና ከብድርም ከዛም በተጨማሪ ደግሞ አሁን ከፍተኛ ፍሰት ያለው ከረሚታንስ ወይንም ከውጭ የሀዋላ የሚመጣው ገንዘብ ነው ኢትዮጵያ የምታገኘው። ይሄ እንደተጠበቀ ሆኖ ግን የውጭ ምንዛሬ እጥረቱን ያመጣው የውጭ ንግዱ ብቻ ሳይሆን የአገሪቱ የኢኮኖሚ ሁኔታ ነው። መጀመሪያ ደረጃ አገሪቱ ለኢንቨስትመንትም ይሁን ለጠቀሜታ የሚያስፈልጋትን ቁሳቁስ የማምረት አቅም የላት። ያ እንግዲህ የሚያመለክተው ስር የሰደደ የልማት ችግር አለ። እሱን ስንፈታ ነው የውጭ ምንዛሬ እጥረቱንም ልንፈታ የምንችለው በረጅም ጊዜው ማለት ነው። በአጭር ጊዜ ግን አሁን ከጠቅላይ ሚኒስትሩም የሰማነው ምንድን ነው? ውጭ የተደበቀን ገንዘብ መልሱ የሚል አካሄድ ነው ያለው። ይሄንን ግን ለመፍታት እንዲቻል መጀመሪያ ደረጃ ኢኮኖሚ ለምንድን ነው ሀገር ውስጥ ለፍጆታ እንኳን የሚሆን ምርት ማምረት ያልተቻለው የሚለውን በደንብ አስቦ መፍታት ያስፈልጋል። የፖሊሲ ለውጥ ማድረግ ያስፈልጋል። የአመለካከት ለውጥም ይጠይቃል። ይሄ እንግዲህ በአጭር ጊዜ ውስጥ የሚፈታ ጉዳይ አይደለም። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ይህንን ጉዳይ
አንገብጋቢ ጉዳይ ነው ብለው ከተለያየ ማህበረሰቡ ክፍል ለመወያየት መዘጋጀታቸው ራሱ ትልቅ ነገር ነው። እስካሁን ከተደረጉት አቀራረቦች የተለየ ነው። በዛም ሊመሰገን ይገባል። ሁለተኛው ግን ከዚህም መሄድ ያለበት ምንድን ነው? የእነኚህ ችግሮች ምንጭ ምንድን ነው የሚለውን በደንብ ተጠንቶ ምክንያታዊ ትንተና ተደርጎበት የሚመለስ እንጂ የውጭ ምንዛሪ የሚሸጡ ወይ እዛ ንግድ ላይ ያሉን ሰዎች በማባረር የሚመለስ የለም። ለምንድን ነው? ለምሳሌ አሁን አንድ ሰው ከውጭ ሀገር ወደ ሀገር ውስጥ በሚልክበት ጊዜ ጥቁር ገበያ ላይ 35-40 ብር የሆነ ምንዛሪ ባለበት ለምንድን ነው 27 ብር የሚሸጠው የሚለው ጥያቄ አለ። ይሄ እንግዲህ የሚያሳየው ምንድን ነው? ከአንድ ዶላር ላይ እስከ 25% ቀረጥ እንደ መክፈል እኮ እንደማለት ነው። ይሄ ሲሆን ዶላር ያለው ሰው ወደ ብር መመንዘሩን እንደገና ማየት ይጀምራል። ብር ያለው ደግሞ በግልባጩ በዶላር ማስቀመጥን ይፈልጋል። ያንን መፍታት የምንችለው ኢትዮጵያ ወደ ሌሎች ሀገሮች እየሸጠች የምታገኘውን ፎሬን ኤክስቼንጅ ግኝቷን ስትጨምር፣ አገር ውስጥ ያለው ምርት ብዙዎቹን ፍላጎታችንን ሲያሟላ የምናገኘውን ተጨማሪ ውጭ ምንዛሬ ለኢንቨስትመንት ካፒታል ጉድስ ለማስገባት ሀገር ውስጥ የማይመረቱ ካፒታል ጉድስን የማስገባት ስራ ላይ ካዋል ነው ብዙ ነገሮች መሻሻል ይጀምራሉ። አንዱ እንግዲህ ምንድን ነው ጥቁር ገበያውን እንደ መጥፎ ከማየት ይልቅ የመረጃ ምንጭ አድርገን ልንጠቀምበት እንችላለን። አንድ ሰው ጥቁር ገበያ የሚሄደው አንድም ከባንኮች ማግኘት ስላልቻለ ነው ወይንም የዋጋ መዛባት ስለሚመለከት ነው። እሱን ለመፍታት የሚያስችለው በመጀመሪያ ደረጃ ጥቁር ገበያ ላይ እንደዚያ ብር ረክሶ የሚሸጥበት ምክንያት አንደኛም የብር የመግዛት አቅሙ መውደቁ ነው እና እሱን ለመፍታት የሚያስችለው ኢኮኖሚው ራሱ ያለበትን ችግሮች መፍታት ስንችል ነው። ይህንን እንግዲህ በአጭር ጊዜ መፍታት አይቻልም። አገር ውስጥ ፍላጎቱ ያላቸው ስልጠናውም ያላቸው ምጣኔ ሀብት ባለሙያዎች ከእነሱ ጋር ሰከን ባለ መልኩ የዚህ ችግር ምንጭ ምንድን ነው ብለው መነጋገር መወያየት መቻል አለባቸው። እስካሁን እኔ እንደምመለከተው ከሆነ እነኚህ ሰዎች የሚሉትም ሀሳብ የሚሰሩትም ሪሰርች ተገፍቶ ነው ያለው። ማንም ስራ ብሎ እያዳምጣቸው አይደለም ያለው። ሁለተኛው ነው ጠቅላይ ሚኒስትሩ ከእሳቸው ጋር አብሮ የለውጥ ሀሳብን አካሄድን እዳር ለማድረስ የተዘጋጀ ከድርጅታቸውም ይሁን ከግንባሩ እያየን አይደለም ያለ ነው አሁን እና የእሳቸው ድምፅ ብቻ ነው የሚሰማው።
አድማጮች፣ ዝግጅታችን ይቀጥላል። አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ ናት።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የብሪታንያ ቤተ መዘክር ቅርሳ ቅርሷን በብድር ሳይሆን ሙሉ በሙሉ እንዲመልስ ኢትዮጵያ ጠየቀች። ኢትዮጵያ በኢኮኖሚ እድገት ፍጥነት ከመላ አፍሪካ ቀዳሚ ቦታ መያዟ አይኤምኤፍ አስታወቀ። አፍሪካ ውስጥ የፕሬዝዳንትነት ስልጣን የጊዜ ገደብ እየሰራ እንደሆነ ተዘገበ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ቪክቶሪያና አልበርት በተባለው የብሪታንያ ቤተ መዘክር ያሉት ከአጼ ቴዎድሮስ ህልፈት በኋላ የተዘረፉት የኢትዮጵያ ቅርሳ ቅርስ በሙሉ በብድር መልክ ሳይሆን ለዘላለሙ ወደ ኢትዮጵያ መመለስ አለባቸው ሲሉ አንድ የኢትዮጵያ ባለሥልጣን ማስገንዘባቸውን ሮይተርስ የዜና አገልግሎት ጠቅሷል። ይህ ጥሪ የቀረበው ሎንደን ካሉት ተወዳጅ ቤተ መዘክሮች አንዱ የሆነው ቪክቶሪያና አልበርት ቤተ መዘክር ከኢትዮጵያ የተዘረፉትን ቅርሳቅርሶች ለትርኢት ባቀረበበት ወቅት ነው። ቪክቶሪያና አልበርት ቤተ መዘክር ውስጥ ያሉት የኢትዮጵያ ቅርሶች ከኢትዮጵያ የባህል ተቋማት ጋር በመነጋገር በረጅም ጊዜ ብድር መልክ ኢትዮጵያ ቢታዩ መልካም ነበር ሲሉ የቤተ መዘክሩ ስራ አስኪያጅ ትራስትራም ሃንት ተናግረው ነበር።
እነዚህ ቅርሶች በረጅም ጊዜ ብድር መልክ ኢትዮጵያ ሄደው ታይተው አያውቁም። ይሁንና አርቀን በማየት በቅርስ አጠባበቅ አተረጓጎምና አያያዝ ጥበብ አጋርነት በመፍጠር አልበርትና ቪክቶሪያን የመሳሰሉት ቤተ መዘክሮች ኢትዮጵያ ውስጥ ያሉትን እህት ተቋማት እንዲረዱ የመንግስት እርዳታ ያስፈልጋቸዋል ሲሉ ስራ አስኪያጇ መናገራቸውን ሮይተርስ የዜና አገልግሎት አውስቷል። አሁን ለንደን በሚገኘው ቤተ መዘክር ለትርኢት ከቀረቡት የኢትዮጵያ ቅርሳ ቅርስ መካከል ቅዱሳን መጻሕፍትና ከ150 ዓመታት በፊት መቅደላ ላይ በተደረገው ውጊያ ከአጼ ቴዎድሮስ ህልፈት በኋላ የብሪታንያ ወታደሮች ቤተ መንግስቱን ሲዘርፉ ያገኙት ወርቅ እንደሚገኝባቸው ድረገጹ ጠቅሷል። ውስብስብ ጌጦች ያሉበት የአጼ ቴዎድሮስ የወርቅ ዘውድና የአጼ ቴዎድሮስ ጸጉር እንደሚገኝባቸውም አሶሺየትድ ፕሬስ የተባለው የዜና አገልግሎት ጠቁሟል።
በኢትዮጵያ በኩል ግን በብድር የሚለው ቃል ተቀባይነት እንደሌለው ድረገጹ ጠቁሟል። እኛ የጠየቅነው ከ150 ዓመታት በፊት ከመቅደላ የተዘረፈውን ቅርሳቅርሶች እንዲመለስ ነው። ቅርሶቹ እንዲመለሱልን ከ11 ዓመታት በፊት ማመልከቻ አቅርበናል። አሁን የምንጠብቀው የእሱን መልስ ነው ሲሉ ሚኒስትር ሂሩት ወልደ ማርያም ተናግረዋል። የኢትዮጵያ ብሔራዊ ቤተ መዘክር ሥራ አስኪያጅ አቶ ኤፍሬም አማረ በበኩላቸው እነዚህ ቅርሶች ከየት እንደተዘረፉ የማን እንደሆኑ የሚታወቅ ነው። የእኛ ዋና ጥያቄ ለመበደር ሆኖ አያውቅም። የኢትዮጵያ ዋና ጥያቄ ምንጊዜም ቢሆን ሕገ ወጥ በሆነ መንገድ ከመቅደላ የተዘረፉት ቅርሶች ሙሉ በሙሉ ወደ ሀገራቸው እንዲመለሱ እንጂ መበደር አይደለም ሲሉ ግልጽ ማድረጋቸውን ሮይተርስ የዜና አገልግሎት ላይ ወጣው ዘገባ ጠቅሷል።
ሲኤንኤን የዜና ስርጭት ደግሞ በሕዝብ ብዛት ከአፍሪቃ ሁለተኛ የሆነችው ኢትዮጵያ በያዝነው ዓመት ከሳራ በመለስ ካሉት የአፍሪቃ ሀገሮች የላቀ ፈጣን የኢኮኖሚ እድገት እንደሚኖራት ዓለም አቀፍ የገንዘብ ድርጅት IMF መግለጹን ጠቅሷል። የኢትዮጵያ ኢኮኖሚ በያዝነው ዓመት በ8.5% ያድጋል ተብሎ ይገመታል። ካለፈው 10 ዓመት ወዲህ በአማካኝ በ10% ሲያድግ መቆየቱን ዓለም አቀፍ የገንዘብ ድርጅቱ አውስቷል። ኢትዮጵያ ኢኮኖሚዋን ለማዳበር ስትል ታላቁ የህዳሴ ግድብንና የባቡር ሐዲድ መስመርን የመሳሰሉ ውጥኖችን እያንቀሳቀሰች ነው።
ኢትዮጵያ ከፍተኛ የኢኮኖሚ እድገት መጠን አላት። ለዚህም ምክንያቱ መንግሥት የኢንዱስትሪ ምርትና ማኑፋክቸሪንግ ከፍ እንዲል በሚያደርገው ብርቱ ጥረት ምክንያት ይመስለኛል ብለዋል የኢኮኖሚ ጠቢብ ቪጃያ ራማቻንድራን። ራማቻንድራንና ሌሎች ሶስት ኢኮኖሚስቶች ባወጡት ዘገባ የዝቅተኛ ክፍያ ማኑፋክቸሪንግ ሥራ መዳረሻ በመሆን ኢትዮጵያ የቻይናን ፈለግ መከተል እንድትችል ሐሳብ አቅርበዋል። አይቮሪኮስ በክልሉ ሁለተኛው ፈጣን የኢኮኖሚ እድገት እንደሚኖራት፣ የ7.4% እድገት እንደምታራምድ፣ የሩዋንዳ ኢኮኖሚ እድገት ደግሞ በ7.2%፣ ሴኔጋል 7% እድገት እንደሚኖራቸው ሲኤንኤን ድረገጽ ላይ ወጣው ዘገባ ጠቅሷል።
ባለፈው ዓመት ጥቅምት ወር ላይ በ8.9% ከሰሃራ በመለስ ካሉት የአፍሪቃ ሀገሮች የላቀ የኢኮኖሚ እድገት አላት ተብሎ ነበር። አሁን ግን የኢኮኖሚዋ እድገት መጠን ወደ 6.4% መውረዱን ዘገባው ጠቅሷል። ከአፍሪቃ ትልቁ ኢኮኖሚ አላት የምትባለው ናይጄሪያ በ2.1% ታድጋለች ተብሏል። ባለፈው ዓመት ጥቅምት ወር ላይ ከነበረው 1.9% ከፍ ማለቱ ታውቋል። የደቡብ አፍሪካ ኢኮኖሚ እድገት 1.5% መሆኑን የሲኤንኤን ድረገጽ ላይ የወጣው ዘገባ ጠቁሟል። የመላ አፍሪካ የእድገት ደረጃ በአማካኝ 3.4% እንደሆነና ከዓለም አጠቃላይ የእድገት መጠን በታች መሆኑን የሲኤንኤን ድረገጽ ዘገባ ጠቅሷል።
ዋሽንግተን ፖስት ጋዜጣ ድረገጽ ደግሞ አፍሪካ ውስጥ የፕሬዝደንቶች የሥራ ጊዜ ገደብ እየሠራ ነው ይላል። ሴራሊዮን ውስጥ ጁልየስ ማአዳ ቢዮ የአገሪቱን የሁለት የሥራ ጊዜ ገደብ ያከበሩትን ኤርነስት ባይ ክሮማን ተክተዋል። የላይቤሪያ ፕሬዝደንት የነበሩት ኤለን ጆንሰን ሰርሊፍ የፕሬዝደንትነት የጊዜ ገደብ በማክበር የመጀመሪያ የሀገራቸው መሪ ሆነዋል። የዓለም ዜናዎች ብዙውን ጊዜ ስለ አፍሪካ የሥልጣን ሽኩቻና ስለ መፈንቅለ መንግሥታቱ ማውራቱን ያዘወትራሉ። ይሁንና አንድ አዲስ የወጣ ጥናት አብዛኛዎቹ የአፍሪካ መሪዎች በሕጉ መሠረት የሁለት ጊዜ የሥራ ገደቡን እያከበሩ መሆናቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቅሷል።
በተጠየቁበት ወቅት አብዛኞቹ አፍሪካውያን የፕሬዝዳንትነት የአገልግሎት ጊዜ ገደብ እንዲደረግበት ይፈልጋሉ። ከ54 የአፍሪካ ሀገሮች በ34ቱ በተደረገው ጥናት መሠረት 3/4 የሚሆኑት አፍሪካውያን የጊዜ ገደብ እንዲኖር እንደሚፈልጉ አፍሮ ባሮሜትር የተባለው ጥናት ለማድረግ በሚቻልባቸው የአፍሪካ ሀገሮች ያካሄዳቸው ጥናቶች ማመልከታቸውን ድረገጹ ጠቅሷል። እንደ አውሮፓ አቆጣጠር ከ1990 እስከ 2015 ዓ.ም በነበሩት 25 ዓመታት ውስጥ ከ47 የአፍሪካ ሀገሮች 40ዎቹ የስልጣን ጊዜ ገደብ እንደነበራቸው ጥናቱ ማመልከቱን ዘገባው ጠቅሷል። ኒክ ጂስማንና ሌሎች ምሁራን የስልጣን የጊዜ ገደብ ሲኖር በከፊል አምባገነንነት የሚመሩት ሀገሮች ወደ ዲሞክራሲያዊ አመራር እንዲያመሩ ይረዳቸዋል እንደሚሉ ጽሑፉ ጠቁሟል። ግለሰብ መሪዎች የእድሜ ልክ መሪዎች ሊሆኑ እንደማይችሉ ሲገነዘቡ በስልጣናቸው ላይ የሚኖር ገደብን ወደ መቀበል እንደሚያዘነብሉም ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ጥቂት ደቂቃዎች አግኝተናል እስከ ስርጭታችን መገባደጃ። ከእናንተው ከአድማጮቻችን ከደረሱን አስተያየቶች አሁን ደግሞ የቀሩትን ጥቂቱን እናሰማችሁ።
ሰላም ቪዎች፣ ፋሲል እባላለሁ። ከዋሽንግተን ዲሲ ነው የምደውለው። የደወልኩበት በቅርቡ ከዚህ ዓለም በሞት ስለተለየው ስለ ታምራት ደስታ ለልጆቹ፣ ለቤተሰቦቹ እና ለሁሉም ዘመዶቹ መጽናናትን ለመመኘት ነው። ግን በሰሞኑ እዚህ ዋሽንግተን ዲሲም በኢትዮጵያም ያሉ የኪነቱ ባለሙያዎች ሁልጊዜ ሰው ሲሞት ለቪዲዮ፣ ለካሜራ፣ ለእይታ ብዙ ነገር ሲያደርጉ ይታያል። ይሄን የምለው ምንድን ነው፣ ጆሲ ኢን ዘ ሀውስ ሾው ላይ ማንኛውም የኢትዮጵያ ሕዝብ ሊመለከተው ይችላል። ሶፊያ የምትባለው ባለቤቱ የኢዮብ መኮንን ባለቤት፣ ኢዮብ መኮንን ድምፃዊ ነው፣ ከሞተ አሁን 4 ዓመት ሊሆነው ነው። እና የምትበላው አጣ፣ የምትጠጣው አጣ፣ ተቸግራ አናንድ ሞች ዲቦል ስትሞት ልጆቿ የሚበሉት አጥተው የሚጠጡት አጥተው ተቸግረው ጆሲ ኢን ዘ ሀውስ ሾው ነው የደረሰላቸው። ጆሲ ኢን ዘ ሀውስ ሾው በጣም እግዚአብሔር ይስጥ የልጅ አዋቂ ነህ። እና እዚህ አካባቢ በሰሜን አሜሪካ ያሉም ሆነ ኢትዮጵያ ያሉ የኪነት ባለሙያዎች፣ ቲያትረኞች፣ ምናምኖች ሰው ሲሞት ብቻ ቀብር ላይ ቲያትር ከማሳየት ለምንድን ነው የሟች ቤተሰቦቹን የጓደኞቻቸው ልጆች እንኳን ዞር ብለው የማያዩት? ቤት ኪራይ የሚከፈል አጥተው የሚበላ የሚጠጣ ሰው መንገድ ላይ ሲጣሉ ይሄ ነው ወይ ድምፃዊ? ይሄ ነው ወይ ቲያትረኛ? ይሄ ነው ወይ የኪነት ባለሙያ? እባካችሁ ቪዎች ይህን ነገር በሀሳብ ነገር ላይ ያቅርቡልኝ። በተለይ የኢዮብ መኮንን ባለቤት ትምህርት ቤት የምትከፍለው አጣ፣ የምትበላው አጣ፣ ቤት ኪራይ የሚከፍሉት አጥተው ሜዳ ላይ ወድቀዋል። ዩቲዩብ ላይ ጆሲ ኢን ዘ ሀውስ ሾው የኢትዮጵያ ሕዝብ ማየት ይችላል። ይሄ የእኔ የግል ሀሳብ ነው። ቪዎች እባካችሁ ይህን ነገር ለሕዝብ አስደምጡልኝ። የታምራት ደስታንም እባካችሁ ሁላችንም ተባብረን እንርዳው ከእኔ ጨምሮ።
ናስትልኝ በእናንተ ሬዲዮ ቀርበው የደቡብ ምዕራብ ድርጅት በሸካ ወይንም በቀድሞው የከፋ ክፍለ ሀገር ውስጥ ያለውን ጫካ ያለምንም ርኅራኄ ከግል ጥቅም ብቻ በመነሳት ለሀገር የማያስቡ በልማት ስም የገቡ አንዳንድ ባለሀብቶች ጫካውን እያጠፉት ስለሆነ ይሄ መንግስትና እናንተን በሚዲያ አካባቢ ያላችሁ ሰዎች አንድ እንድትሉ እናሳስባለን። ይኸውም ኢትዮጵያ ውስጥ የቀረው 3% የሚሆን ጫካ በዛት አገር ህዝብ ዋስትናና ለአየር ንብረቱ ስለሚጠቅም በሚቀጥለው ትውልድ ቢቆይ በሚል ይሄ አሳሳቢ ጉዳይ ስለሆነ መንግስት ጠንክሮ ይህንን ደን መጠበቅ አለበት። በልማት ስም የሚገቡ ራስ ወዳዶች ይህንንም ጫካ እንዳይ አቃጥሉትና እንዳያጠፉት ያጠፉትንም በህግ እንዲጠየቁ በጥብቅ እናሳስባለን። ለሚቀጥለው ትውልድ ይሄ ጫካ መቅረት አለበትና። ወንደፈን ግዛው ነኝ ከቦንጋ ከፋ።
የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጆቻችሁ ሰለሞን ክፍሌና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተተኪው ስርጭት መሐንዲስ ሌና ስሪምኮስ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦች ጋር በዚሁ እንሰናበታለን። በዚህ ዜማ ነው ስንብት የምናደርገው። ነገ ምሽት ላይ ቀደም ብለን የጀመርነው የምጣኔ ሀብት ይዞታ ላይ ያተኮረ ውይይት ተከታይ ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ብዛየ ድምሴ ምነው እንደ ጠላት ለኔ ማይነገር እንዴት እንደምሆን ባየሽ ምን ነበር ጉዳይ የለኝም I'm
I'm gonna go to the hospital.